ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። የቅዳሜ መስከረም 11 2017 ዓ.ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ዛሬ ምሽት በአማራ ክልል በትምህርት ቤቶች መዘጋትና በመምህራን ግድያ ዙሪያ የተጠናቀረ ዘገባ ከዜና ቀጥሎ እናቀርባለን። ካንጋፋይቱ የጤና አጠባበቅ አመራር ባለሙያ ከዶክተር ተዋበች ቢሻው ጋር ያደረግነውን የአዲስ ዓመት ጭውውት እንጋብዛችኋለን። በሁለተኛው አጋማሽ ደግሞ እንግዱ ወልዴ ለሙዚቃ ቃና ፕሮግራሙ ባሰናዳቸው ልዩ ልዩ ዜማዎች እያዝናናችሁ ያመሽና 4 ሰዓት ሲል እንሰናበታለን። ለሁሉም አብራችሁን እንድታመሹ በቅድሚያ የምጋብዛችሁ አስተናጋጃችሁ ቆንጅ ይታየ ነኝ። ንጉሶ ታምሬ ፕሮግራሙን ያቀናብርልናል። የዓለም ዜናዎችን ይሆናል እንደ ወትሮው የምናስቀድመው። መልካም ምሽት።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የሰዓቱን ዜናዎች የማሰማችሁ አስማማየ ነው ነኝ። ሂዝቦላ ሁለተኛው ወታደራዊ አዛዡ በእስራኤል ጥቃት መገደሉን አስታወቀ። ወታደራዊ አመራሩ የተገደለው እስራኤል ባደረሰችው የአየር ጥቃት ከሌሎች 16 ተዋጊዎች ጋር መሆኑን ሂዝቦላ ዛሬ አስታውቋል። እስራኤል ትላንት በሊባኖስ ዋና ከተማ ደቡባዊ ዳርቻዎች ላይ ባካሄደችው ጥቃት የሂዝቦላ ኢሊት ራድዋን ፎርስ በመባል የሚታወቀውን ወታደራዊ ኃይል መሪ ኢብራሂም አቂልና ሌሎች በርካታ አዛዦችን መግደሏን አስታውቃለች። ለ37 ሰዎች ምክንያት የሆነው በግንኙነት መሳሪያዎች ላይ ከደረሰው ጥቃት በኋላ ወታደራዊ አመራሮች የተገደሉበት በኢራን ይደግፋል የሚባለው ሂዝቦላ ወታደራዊ አደረጃጀቱ ላይም አዳዲስ ጥያቄዎች የተነሱበት ይገኛል። ሂዝቦላ የጋዛ ጦርነት ከጀመረበት ከጥቅምት ወር ጀምሮ እስካሁን ድረስ በእስራኤል ላይ የተካሄደ ያለውን ጦርነት መርቷል ያለውን አህመድ ሞሐመድ ዋቪን ሁለተኛ አዛዥ አድርጎ መሰየሙንም አስታውቋል። ሂዝቦላ መገደሉን ያረጋገጠው ኢብራሂም አቂል እንደ አውሮፓውያን አቆጣጠር በ1983 ቤይሩት በሚገኘው የዩናይትድ ስቴትስ ኤምባሲ ላይ በደረሰው የቦምብ ፍንዳታ በዩናይትድ ስቴትስ ሲፈለግ የነበረ ሰው ነው። ዩክሬን በሰው አልባ አውሮፕላኖች አማካኝነት በጦር መሳሪያ ማከማቻዎቿ ላይ ጥቃት እንዳደረሰችባት ሩሲያ ገለጸች። ዩክሬን በሰው አልባ አውሮፕላኖች በሩሲያና ክሪሚያ የፈጸመችውን ጥቃት ተከትሎ የጦር መሳሪያ ማከማቻ ላይ በደረሰ የእሳት ቃጠሎ ፍንዳታ መከሰቱንና አውራ ጎዳናዎች መዘጋታቸውን የሩሲያ መገናኛ ብዙሃን ዘገባዎችና የአገሪቱ መከላከያ ሚኒስቴር አስታውቋል። ትላንት ሌሊት ከመቶ በላይ በሚሆኑ ሰው አልባ አውሮፕላኖች ወይም ድሮኖች ዩክሬን አድርሰዋለች የተባለውን ይህን ጥቃት የተፈጸመበት ቦታም ባለፈው ረቡዕ በተመሳሳይ ጥቃት ተመትቶ 13 ሰዎች ተገድለውበታል ከተባለው ሌላው የጦር መሳሪያ ማከማቻ በቅርብ ርቀት የሚገኝ ነው ተብሏል። ፍንዳታውን ተከትሎ ዛሬ የሩሲያ ባለሥልጣናት 100 ኪሎ ሜትር የሚሸፍነውን ፈጣን መንገድ ዘግተው ተሳፋሪዎችን በአቅራቢያው ከሚገኝ የባቡር ጣቢያ እንዲወጡ አድርገዋል። በሌላ በኩል በደቡባዊ ምዕራብ ሩሲያ የሚገኝ የጥይት መጋዘንና የሚሳይል ጦር መሳሪያ ማከማቻ ላይ ዛሬ በደረሰ ሌላ ጥቃትም የእሳት ቃጠሎውን ተከትሎ ፍንዳታዎች በመከሰታቸው ነዋሪዎች ከአካባቢው እንዲወጡ የተደረገ መሆኑም ተገልጿል። በማኅበራዊ ሚዲያ በወጡ የቪዲዮ ምስሎች በአካባቢው ያለመቋረጥ ፍንዳታዎች ሲሰሙና ብሩህ ብርቱካናማ ደመና ወደ ሰማይ ሲወጣ ታይቷል። የሩሲያ መከላከያ ሚኒስቴር ዛሬ ማለዳ ላይ ጦሩ በክሪሚያና በሩሲያ ግዛቶች በአንድ ሌሊት ብቻ 101 የዩክሬን ሰው አልባ አውሮፕላኖችን ተኩሶ መጣሉን አስታውቋል። በሁሉም የሩሲያ ክልል በሰው ላይ ስለደረሰው ጉዳት እስካሁን ምንም የተባለ ነገር የለም። በተያዘ ዜና በማዕከላዊ ዩክሬን ክሪቭሪህ ከተማ ሌሊቱን በደረሰ የሩሲያ የሚሳኤል ጥቃት አንድ የ12 ዓመት ወንድ ልጅና ሁለት አረጋውያን ሴቶች መሞታቸውን የአካባቢው አስተዳዳሪ ሰሪ ሊሳክ ዛሬ ቅዳሜ አስታውቀዋል። እኩለ ሌሊት ላይ ከተማ ባሸለበችበት እንደገና አስፈሪ የጠላት ጥቃት በክሪቪ ላይ ደርሷል ሲሉ በቴሌግራም ላይ በጽሑፍ መልእክት ተናግረዋል። ተጨማሪ 3 ሰዎች ቆስለው ወደ ሆስፒታል መወሰዳቸውን ተናግረዋል። በጥቃቱ የተገደሉት 2 ሴቶች የ75ና የ79 ዓመት አዛውንት ናቸው። ሊሳክ በተጨማሪም 2 ህንፃዎች መውደማቸውንና 20 የሚሆኑት ደግሞ ጉዳት ደርሶባቸዋል ብሏል። በየጊዜው በአየር ድብደባ የምትመታው ክሪቪሪህ በሩሲያ በተያዘው ግዛት አቅራቢያ የምትገኝ ብረት የሚመረትባት ከተማ ናት። የዩጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ ልጅ በቀጣዩ ምርጫ እንደማይወዳደር አስታወቀም። በ2016 ፕሬዚዳንታዊ ምርጫ እወዳደራለሁ ያለው የዩጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ ልጅ ሙዚ ካይኔሩጋባ ይህን ሀሳብ መተውንና በምትኩ አባቱ እንደሚደግፍ አስታውቋል። እንደ አውሮፓውያን አቆጣጠር ከ1980 ጀምሮ ሀገሪቱን እየመሩ የሚገኙት የ80 ዓመቱ ፕሬዚዳንት ሙሴቬኒ በአሁኑ ወቅት የመከላከያ ኃይሉ መሪ ያደረጉት ልጃቸውን ሙዚ ካይኔሩጋባ ቀጣይ ተተኪያቸው ያደርጉታል ተብሎ በብዙዎች ተገምቷል። ካይኔሩጋባ ቀድሞ ትዊተር ይባል በነበረው የኤክስ ማህበራዊ ድረገጽ ባሰፈረው መልእክት በ2026 በድምጽ መስጫ ወረቀት ላይ እንደማልኖር ማሳወቅ ፈልጋለሁ ሲል ተናግሯል። ሙሴቬኒ ሰባተኛ የስልጣን ዘመን ይሹ እንደሆነ እስካሁን በግልጽ አልተናገሩም። ከፕሬዝዳንት ሙሴቬኒ በኋላ ማንም ሲቪል ዩጋንዳን አይመራም፣ የጸጥታ ኃይሉም አይፈቅድም፣ ቀጣዩ መሪ ወታደር ወይም ፖሊስ ይሆናል ሲልም ኪሩጋባ አክሏል። ምርጫው ለመወዳደር ማሰቡን ቀድሞ ባስታወቀበት ወቅት የዩጋንዳ ፖለቲካ ውስጥ አዲስ ደም የሚያስፈልግበት ጊዜ መሆኑን ገልጾ ነበር። በመጨረሻም በጃፓን በጣለው ከባድ ዝናብ አንድ ሰው ሲሞት በርካቶች ጠፍተዋል። በጃፓን ሰሜናዊ ማዕከላዊ ግዛት ኖቶ በተባለ አካባቢ የጣለው ከባድ ዝናብ ባስከተለው የመሬት መንሸራተትና የጎርፍ አደጋ የአንድ ሰው ሕይወት ሲያልፍ በርካቶች የጠፉበት አለመታወቁን ባለሥልጣናቱ ተናግረዋል። የጎርፍ አደጋው ወንዞች እንዲሞሉ አድርጓል፣ ቤቶችንም በጎርፍ እንዲጥለቀለቁ ምክንያት ስለመሆኑም ተገልጿል። የአገሪቱ ብሔራዊ ሜትሮሎጂ ኤጀንሲ አስቀድሞ በተለያዩ የጃፓን አካባቢዎች የጎርፍ አደጋ የሚያስከትሉ ከባድ ዝናቦች እንደሚኖሩ አስጠንቅቆ ነበር። አብዛኞቹ በጎርፍ አደጋው ጉዳት የደረሰባቸው አካባቢ ነዋሪዎችም እንደ አውሮፓውያን አቆጣጠር ጥር 1 2024 በሬክተር ስኬል 7.6 በተመዘገበውና ከ370 በላይ ሰዎች ከሞቱበት የመሬት መንቀጥቀጥ ጉዳት ለማገገም እየሞከሩ ባሉበት የደረሰ ነውም ተብሏል። መንገዶችና ሌሎች ቁልፍ መሰረተ ልማቶችን ያወደመው የመሬት መንቀጥቀጥ አሁንም በአካባቢው ኢኮኖሚና የዕለት ተዕለት ኑሮ ላይ ተጽዕኖ ማሳደሩም ተገልጿል። አድማጮቻችን፣ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር ቆይታ እንድታደርጉ እየጋበዝኩ ሰናበታለሁ። መልካም ምሽት ይሁንላችሁ።
የዓለም ዜናዎቹን አድምጠን ተመልሰናል። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። መሰናዶቻችንን ከአጭር ሞገድና ከኢትዮ ሳት ቨርቹዋል ቻነል 57 በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ልታደምጡ ትችላላችሁ። የምሽቱ ዋና አዘጋጅ ደረጀ ደስታ ሲሆን የማስተናግዳችሁ ቆንጂት ታዬ ነኝ። እስከ 4 ሰዓት ከእናንተ ጋር ነን። አብራችሁን አምሹ። በአማራ ክልል ምስራቅ ጎጃም ዞን ስናን ወረዳ 2 የሙያ አጋሮቻቸው መገደላቸውን ተከትሎ ከፍተኛ ስጋት እንዳደረባቸው አንዳንድ የጎጃም አካባቢዎች መምህራን ተናግረዋል። መምህራኑ ለአሜሪካ ድምፅ ሲናገሩ የትምህርት ቤቶችን መከፈት በተመለከተ ከመንግስትና በአካባቢዎቹ ከሚንቀሳቀሱ የፋኖ ታጣቂዎች እየተሰሙ ያሉት ተቃራኒ መልእክቶች ግራ እንዳጋቧቸውና የደህንነት ስጋት ውስጥ እንደከተቷቸው አብራርተዋል። ስራ ቢጀምሩ ህይወታቸውን እንደሚያጡ፣ ለደህንነታቸው ሰግተው ስራ ባይገቡ ደግሞ መንግስት ደሞዝ መክፈል እንደሚያቆም በመፍራት አጣብቂኝ ውስጥ መግባታቸውን እነዚሁ መምህራን ገልጸዋል። የአሜሪካ ድምፅ ያነጋገራቸው የአካባቢዎቹ ባለስልጣናት ትምህርት እንዳይጀመር እያደረጉ ነው በሚል የፋኖ ታጣቂዎችን ወንጅለዋል። የአማራ ፋኖ በጎጃም የውጭ ጉዳይና የዳያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን የገለጹት አቶ ስሜነ ሙላቱ ትምህርት መጀመር የለበትም የሚለው ልጆቹ አደጋ ላይ እንዳይወድቁ የሰጋው ህዝብ ውሳኔ ነው፣ እያስፈጸምን ያለነውም ያንን ውሳኔ ነው ብለዋል። በአሜሪካ ድምፅ የተጠናቀረው ዘገባ ቀጥሎ ይቀርባል።
በአማራ ክልል ምስራቅ ጎጃም ዞን ስናን ወረዳ 2 የሁለተኛ ደረጃ ትምህርት ቤት መምህራን ረቡዕ ዕለት መስከረም 8 2017 ዓ.ም በታጣቂዎች ተገድለዋል ሲል የአካባቢው አስተዳደር ያስታወቀው ሐሙስ ነበር። ታጣቂዎቹ መምህራኑን የገደሉት ትምህርት ለማስጀመር እንቅስቃሴ አድርጋችኋል በማለት ነው ሲሉ የምስራቅ ጎጃም ዞን አስተዳደር እንዲሁም የስናን ወረዳ አስተዳደር ገልጸዋል። ሁለቱ መምህራን የተገደሉት በፋኖ ታጣቂዎች ከመኖሪያ ቤታቸው ከተወሰዱ በኋላ ነው ያሉት የስናን ወረዳ አስተዳዳሪ አቶ አየኖ ደለለ መምህራኑ የተገደሉበትን ምክንያት ለአሜሪካ ድምጽ እንደሚከተለው ተናግረዋል።
ከረም 8/2017 ዓ.ም ከምሽቱ 4 ሰዓት አካባቢ ነው ድርጊቱ የተፈጸመው። በተለይ ትውልድን የሚቀርጹ መምህራን ላይ በጥይት ተደብድበው ህይወታቸው አልፏል። አንደኛ አቶ ጌታ እንዳለ ይባላል፣ ሁለተኛ አቶ አትንኩት ሁነኛው ይባላሉ። ሁለቱም የረው ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህራን ናቸው። በቅርቡ ነው ሁለቱ ማስተርሳቸውን ወይም ሁለተኛ ዲግሪያቸውን ሰርተው ትውልድ እየቀረጹ የነበረው ሲገደሉ የተገደሉበት ዋነኛ መነሻ ምክንያት ስናን ወረዳ በ2016 ዓመት የትምህርት ስርዓት ያልተካሄደበትና እንዲቀጥል ያላስቻልንበት ዓመት ስለነበረ ሁሉም የትምህርት ቤት ማህበረሰብ፣ መምህራን፣ ርዕሰ መምህራን፣ ሱፐርቫይዘርና ህዝቡን በጋራ በመሆን ትምህርትን ማስቀጠል አስፈላጊ ነው በሚል በርካታ የንቅናቄ መድረኮችን ካካሄድን በኋላ ጽንፈኛው ትምህርት ስርዓት ለምን አስጀመራችሁ እና ትምህርቱን ለማስቀጠል በዚህ ደረጃ እንቅስቃሴ ማድረጉ ተገቢነት የለውም በሚል በተለያዩ መምህራን እርሰ መምህራን ማስጠንቀቂያ ሲሰጡ ቆይተው እንግዲህ ከምሽቱ 4 ሰዓት አካባቢ ከሚኖሩበት ቤት ጋር ገብተው በማውጣት በግፍ ገለዋቸዋል ማለት ነው። ለዛሬ አጥቢያ ትምህርት በሁሉም ትምህርት ቤቶች ልናስጀምር ነበር ብሎ
በዚህ ጉዳይ ላይ ለአሜሪካ ድምጽ ምላሽ የሰጡት የአማራ ፋኖ በጎጃም የውጭ ጉዳይና የዲያስፖራ ጉዳዮች መምሪያ ኃላፊ እንደሆኑ የገለጹልን አቶ ሰሜነህ ሙላቱ በበኩላቸው በስናን ወረዳ ሙያቸው መምህራን በመሆኑ በፋኖ የተገደሉ የሉም ብለዋል።
በሙያቸው የተነሳ መምህራን ስለሆኑ በስናን ወረዳ የተገደለ ምንም አይነት የአማራ ለተወላጅ እንደሌለ እንያዝልኝ። በአጠቃላይ ሙያውን በተመለከተ መምህር ስለሆነ የተገደለ ወይም ደግሞ የተረሸነ የማህበረሰብ ክፍል የለንም። ነፃ የምናወጣው የአማራን ህዝብ ነው። ሌላ ነፃ የምናወጣው የአማራ ህዝብ የለንም። ሙያውን ግን በመጠቀም የባንዳነት ስራ ላይ የሚሳተፉ፣ የመረጃነት ስራ ላይ የሚሳተፉ፣ ለጠላት መረጃ የሚሰጡ ሆነው ከተገኙ እርምጃ ይወሰዳል። መምህርም ሆነ ዶክተርም ሆነ የትኛውም አካል ሆነ እርምጃው በዚህ ልክ ይቀጥላል። በጠላት አሰላለፍ ውስጥ እስከተገኙ ድረስ
የአሜሪካ ድምጽ ስለ ግድያውም ሆነ ግድያው በማን እንደተፈጸመ ከገለልተኛ ወገን አላረጋገጠም። የየአካባቢዎቹ አስተዳደሮች የአመቱን ትምህርት ለማስጀመር እንቅስቃሴ በሚያደርጉባቸው አካባቢዎች የሚገኙ መምህራን ስጋትም ከዚህ የግድያ ተግባር ጋር የተያያዘ መሆኑን አንዳንዶች ለአሜሪካ ድምጽ ተናግረዋል። በምስራቅ ጎጃም ዞን በነፍሴ ሳርምድር ወረዳ የምርጦ ለማርያም ሁለተኛ ደረጃ ትምህርት ቤት መምህር መሆናቸውን የተናገሩትና በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን አስተያየት ሰጪ በጸጥታ ምክንያት ለአንድ አመት ያክል ተቋርጦ የነበረው ስራቸውን ለመጀመር አጣብቂኝ ውስጥ መሆናቸውን ተናግረዋል።
ከመንግስትም ከሁለቱም አካሎች በጣም ከባድ ነው እየደረሰብን ያለው። እንግዲህ መንግስትም በደሞዝ ነው እያስፈራራ ያለ፣ እነዛኛዎችም ያው በህይወት ላይ ነው እያስፈራሩ ያሉ። እንግዲህ እኛ ከየትኛውም ወገን አልነበርንም። ያለው ሂደት ከባድ ነው ያለው እንቅስቃሴ ማለት ነው። እሱ ፋኖች ያሉበትን ቦታ ላይ ሄዳችሁ ታስተምራላችሁ እየተባለ ነው። ያንን ካላደረጋችሁ ደሞዝ ይቋረጣል ነው። ደሞዝ ከዚህ ቀደምም የነሐሴን ደሞዝ ራሱ ዘግይቶ ሆነ የከፈለ። እነዛኞችም ያው እርምጃ እንወስዳለን ነው። እርምጃም እየወሰዱ ነው። በእርግጥ ጥይት ምናምን እየተኮሱ እያባረሩ ብዙ ነገር እንትን አለ። ያው እስካሁን አሁን እኛ በስጋት ነው እየኖርናለ። ከዚህ ቀደም ወይ ይሄ ስራ መስክ ነው ብለን ያስቀመጥነው ነገር የለንም። ያንን ባለማድረጋችን ደግሞ ምን እንሆን እንደሆነ እያልን በጣም ከፍተኛ የሆነ ጭንቀት ነው እየፈጠረብን ያለ። ምንድን ነው መተዳደሪያችን የሚለው ነገር ራሱ እያነጋገረን ያለ።
በምዕራብ ጎጃም ዞን ጅጋ ከተማ አስተዳደር ውስጥ በሚገኘው የጅጋ ሁለተኛ ደረጃ ትምህርት ቤት መምህር መሆናቸውን የገለጹልንና በተመሳሳይ ምክንያት ስማቸውን በምስጢር እንድንይዝ የጠየቁን ሌላው አስተያየት ሰጪ ደግሞ በአካባቢው ሰላም ካልተፈጠረ ትምህርት መጀመር አስቸጋሪ መሆኑን ነው የሚያምኑት።
ይጀምራል ተብሎ ስብሰባ ሰብስበውን ነበር፣ ግን ስብሰባ ተገባን በኋላ ተኩስ ተተኮሰብን። ትምህርት ለመጀመር እኔ እንደ ግለሰብ ፈቃደኛ የለውም። ምክንያቱም ከትምህርት በፊት ሰላም ነው የሚቀድመው። ደሞዝ እስካሁን እየተከፈለን ነው። ሰዓት በሰዓት መጣችሁ ታልፈረማችሁ ግን እንቆርጣለን እያሉ ነው። ዋስትና ውሰዱልን ስንል ዋስትናውን የሚወስድ አካል የለም። ታስተምራላችሁ ታስተምራላችሁ ነው።
በመምህራኑ በተነሳው የደህንነት ስጋት ላይ አስተያየታቸውን የጠየቅናቸው የጃቢ ጠና ወረዳ አስተዳዳሪ አቶ የቻለ አረጋም ተከታዩም ብለዋል።
የትምህርት ስራና የመማር ማስተማር ስራ በጠቅላላ ነው ከየትኛውም የፖለቲካ ፓርቲና በፖለቲካ ውስጥ ካሉ ግለሰቦች የጸዳ እና የነጻ መሆን አለን። አሁን እነሱ ጋር ጭምር ይሄ እየተጠናከረ የመጣው ወንድም መምህሩ መምህር ሆኖ ብቻ መስራት አለበት። ልክ እንደ ጤና ባለሙያው ዛሬ እኛን አካባቢ ወስደን ከተመለከትን በወረዳችን 11 የሚሆኑ ጤና ጣቢያዎች አሉ። ወደ 39 አካባቢ 34 አካባቢ የሚሆኑ የጤና ኬላዎች አሉ። እነዚህ ሁሉም ፋንክሽናል ናቸው፣ ስራ ላይ ናቸው ያሉት። ለምንድን ነው በዚህ መንገድ እነሱ ስራ ላይ ያሉት ከተባለ ሙያቸውን ብቻ አከሮ ስለሚሰሩ፣ የጤና ባለሙያ ብቻ ሆኖ ስለሚሰሩ፣ ፖለቲከኞች ስላልሆኑ፣ የትኛውንም የፖለቲካ ፓርቲ የሚቃወሙ የሚደግፉ እንዳለመሆናቸው ነው በስራ አካባቢያቸው ማለት ነው። ስለዚህ መምህራን የመጀመሪያ ሆነው መገኘት ያለባቸው መምህር ብቻ ሆነው መገኘት አለባቸው። ሲያስተምሩ የሚያስተምሩ ትውልድ ነው። ትናንት ስትደግፉን የነበራችሁ ሰዎች ዛሬ ለምን ትምህርት ትጀምራላችሁ? ትምህርት ስትጀምሩ የኛን ትግል እንደ ማስቆም ነው እንደማኮላሸት ነው በሚል በእነሱም በኩል ትምህርት እንዳይጀመር ጫና እንደሚደረግባቸው እንሰማለን። መስማት ብቻ ሳይሆን በጥሩ በዚህ ሳምንት ውስጥ እኛ የትምህርት ርዕሰ መምህራንና ሱፐርቫይዘርም ጭምር በታጠቁ ወገኖች ተታፍነው ተይዘው አሁን ያሉ ወደ 4 የሚደርሱ ማለት ነው። ስለዚህ በዚህ መንገድ በታጠቁ ወገኖች በኩል ጫና እየደረሰባቸው እንደሆነ እንገነዘባለን። በመንግስት በኩል ያለው ደሞዙን በተመለከተ እስካሁን የተወሰነ ነገር የለውም። ትምህርት የማይጀምር ሆኖ ከተገኘ የመምህራን ደሞዝ ምን ይሆናል የሚለው በእኛም በኩል የተወሰነ ነገር ስለሌለ ዛሬ ላይ ሆኜ እንዲህ ይሆናል የሚል ሀሳብ ለመስጠት ይቸግራል።
ባለፈው ዓመት በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል የቀጠለው ግጭት ዘንድሮም በመቶ ሺዎች የሚቆጠሩ ተማሪዎች በትምህርት ገበታቸው እንዳይገኙ እያደረገ መሆኑ ተገልጿል። በምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው ዓመት በዞኑ ሙሉ ለሙሉ ተቋርጦ የነበረውን የመማር ማስተማር ሂደት ዘንድሮ ለማስጀመር አስቸጋሪ ሁኔታ እንዳጋጠማቸው ተናግረዋል።
እንግዲህ በዚህ ዓመት በሁሉም የክፍል ደረጃዎች ከ710,000 በላይ ተማሪዎችን ነው ለማስተማር አቅደን እየተንቀሳቀስን ያለ ነው። በአሁኑ ሰዓት በአንደኛ ደረጃ ከ32,000 በላይ ተማሪዎች ተመዝግበዋል። በሁለተኛ ደረጃ 11,000 በላይ ተማሪዎች ተመዝግበው የመማር ማስተማር ስራቸውን እያከናወኑ ነው ያሉ ማለት ነው። ስለዚህ ባለፈው ዓመት ወቅት በዚህ በተመሳሳይ ወቅት ጋር ተናነጣጥረው ባለፈው ዓመት ምንም አይነት የትምህርት እንቅስቃሴ ያልነበረበትም በዚህ ዓመት ደግሞ የተገኘውን አንጻራዊ ሰላም ተጠቅመን የመማር ማስተማር ስራ ለማስጀመር ሰፊ ርብርብ እየተደረገ ነው ማለት ነው። ስለሆነም በዞናችን ያሉ 11 ወረዳዎች ላይ የመማር ማስተማር ስራ ተጀምረዋል ማለት ነው። አጠቃላይ ከአንደኛ እስከ 12ኛ ክፍል ከ42,000 በላይ ተማሪዎች የመማር ማስተማር ስራ ጀምረዋል ማለት ነው። ታጠቁ ኃይሎች የመማር ማስተማር ስራ እንዳይጀምር የሚያደርጉት እንቅስቃሴ ነው። መምህራንን ያስራሉ፣ መምህራንን ደሞዝ ይቀጣሉ፣ ገንዘብ ይቀጣሉ። ወደ ትምህርት ገበታቸው ወደ ትምህርት ቤት ሄደው ስራቸውን እንዳይሰሩ፣ ነጻ እንቅስቃሴ እንዳያደርጉ የተለያየ ዛቻና ግርግር ያለ። ሁለተኛ በእነዚህ ኃይሎችን ጭምር ከ264 በላይ ትምህርት ቤቶች ካምፕ አድርገው በመያዛቸው ምክንያት ትምህርት ቤቶቹ እስካሁን ያልተለቀቁ ናቸው ማለት ነው። ስለሆነም የታጠቁ ኃይሎች በመማር ማስተማሩ ስራ ላይ ያሳድሩት ያለው ተጽዕኖ በችግር ደረጃ ነው እየገመገም ነው ያለ።
የአማራ ፋኖ በጎጃም የውጭ ጉዳይና የዲያስፖራ ጉዳዮች መምሪያ ኃላፊ እንደሆኑ የገለጹልን አቶ ስሜነ ሙላቱ ለአሜሪካ ድምጽ በሰጡት ምላሽ ከማህበረሰቡ ጋር ውይይት አድርገን በጦርነቱ ምክንያት ልጆቻችን እንዳይጎዱ በሚል ትምህርት መጀመር የለበት ብሎ የወሰነውን ነው እያስፈጸምን ያለ ነው ሲሉ ተናግረዋል።
በጦርነት ውስጥ ነው ያለ ነው፣ ውጊያዎች ውስጥ ነው ያለ ነው። ማህበረሰባችን እያስተዳደርን ነው። ማህበረሰባችን በዚህ ሰዓት ደግሞ ትምህርት እንዲኖር አይፈልግም፣ የራሱም ውሳኔ ስለሆነ። ምክንያቱም በየቀኑ ጦርነቶች ስላሉ በከባድ መሳሪያዎች ተቋማትንና ጤና ጣቢያን ሳይቀር ትምህርት ቤቶችን ሳይቀር እየመታ ስለሆነ፣ በዚህ መሀል ለእነዚህ ህጻናት ዋስትና ስለሌለና ካምፖችን ስለሚደበድብ ልጆቻቸው አደጋ ላይ እንዳይወድቁ ትምህርት መጀመር የለበትም የሚል የህዝብ ውሳኔ አለ። ያን የህዝብ ውሳኔ ደግሞ እንግዲህ የአማራ ፋኖ ያስተገብራል።
በሰሜን ጎጃም ዞን ጎጂ ቆለላ ወረዳ ኮሬ ቀበሌ የኮሬ አንደኛ ደረጃ ትምህርት ቤት መምህር መሆናቸውን የገለጹልንና በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ መምህር በበኩላቸው በግራ መጋባት ውስጥ መሆናቸውን ገልጸዋል። የትምህርት ቤቶችን መከፈት በተመለከተ ከመንግስትና በአካባቢዎቹ ከሚንቀሳቀሱ የፋኖ ታጣቂዎች እየተሰሙ ያሉ ተቃራኒ መልእክቶች የደህንነት ስጋት ውስጥ እንደከተቷቸውም አብራርተዋል።
ስለዚህ አሁንም እኛ የሰው ልጅ ሰብስበን ቤት አንድ ተማሪ ቢሞት እኛም ከህብረተሰቡ መውጫ የለንም። በቃ እና መጀመሪያ ለማስተማር ትምህርት ለማስተማር እኛ ዝግጁ ነን። በቃ ትምህርትን ከመንግስት ድርግ ሰንታወረድ።
በሰሜን ጎጃም ዞን የጎንጂ ቆለላ ወረዳ አስተዳዳሪ አቶ ጌታቸው ደገፋው በስራ ገበታው ላይ ያልተገኘ መምህር እርምጃ ይወሰድበታል ብለዋል።
ተማሪ መማር አለበት። ትግል ሌላ ነው፣ ተቋም ሌላ ነው። ህዝቡ አገልግሎት ማግኘት አለበት የሚል አቋም ያላቸው የታጠቁ ኃይሎች አሉ። በሌላ አነጋገር ደግሞ ይህ ነገር እንዳይሰክን ስራም የግል ስራም ጭምር ያላቸው መምህራኖች ሳይቀር ደግሞ ኖ ትክክል አይደለም፣ ትምህርት መጀመር የለበትም፣ ዋስትና የለንም ምናምን ብሎ ነገርም ጭምር ከዚህም ከዚያም የሚያመላሉት የትምህርት እንትኖች አሉ። ይግቡ፣ መምህራን ይግቡ፣ እቅዳቸውን ይከልሱ፣ ትምህርት ቤቶችም ያዙ፣ ተቀላይ ያለውን ቅድመ ዝግጅት ስራ ይስሩ፣ ተማሪም ጭምር አይማር አለም ግን የጋራ እናድርገው ወጥ የሆነ ነገር የሚል ነገር ግን ይህም የማይመቻቸው መምህራኖች አሉ እንደተባለ ባለው ቁጭ ብሎ አመት ከምናምን ነው ደሞዝ በነፃ የተከፈለው። ይህን ሰው ደግሞ የግል ሱቁን የግል ድርጅት የከፈታለ። ይሄ የግል ድርጅት የከፈቱ መምህራኖች ናቸው። በነገራችን ላይ ይህንን ነገር በጣም ወዲያው እሱን በነገራችን ላይ እንደ ወረዳ የፈተለን ምንድን ነው 78 የሚደርሱ የትምህርት አመራሮች አብረው ታጣቂ ቡድኑ ጋር የተቀላቀሉ አሉ። ስለዚህ እንደ መንግስት ያለን አቋም ምንድን ነው? በየትምህርት ቤቱ ያሉ መምህራን ሄደው እቅዳቸውን ትምህርት ቤቶችን ማለት አለባቸው። ትምህርት መጀመር አለበት። አይ ትምህርት ካልተጀመረ ግን ምንም ምንም ይሁን ያልሰራ ደሞዝ አንከፍ ቁርጥ ያለው እንትን ማለት ነው። ይህንን ተነጋግረናል። ማህበረሰብ ምሮች ከአብዛኞቹም ጭምር ይህንን ብሬክ አድርገው የአገር ሽማግሌዎችን የሃይማኖት አባቶችን ይዘው ጭምር ጫካ ካሉ ወንድሞቻችን የተወያዩ አሉ። አቦታቸው የገቡ ሰምራኖች እኮ አሉ። አቦታቸው የገቡ መምህራን አሉ እኮ። የዚህ መሀል ላይ ሆኖ ወዲያ ወዲህ ይሄ ነገር እንዳይበርድ፣ ህዝቡም ወደ ሰላሙ እንዳይመለስ የሚፈልጉ አካላት ናቸው እንደዚህ ያደረጉት። ዞሮ እንደ መንግስት ያለን አቋም ምንድን ነው? ያልሰራ ምንም ብሎ ወደ ስራ ገበታው ያልተመለሰ ማንኛውም እርሱ የደሞዝ አንከፍልም የሚል ጽኑ አቋም ነው ያለን እኛ ማለት ነው።
የዞኑና የክልሉ ባለስልጣናት የአስተዳዳሪውን አስተያየት ይጋሩ እንደሆነ የአሜሪካ ድምጽ ማረጋገጥ አልቻለም። ጌታ እንዳለ አንማውና አትንኩት ሁነኛው በተባሉ መምህራን ላይ ከትላንት በስቲያ መስከረም 8 2017 ዓ.ም ተፈጸመ ያለውን ግድያ አስመልክቶ መግለጫ ያወጣው የምስራቅ ጎጃም ዞን አስተዳደር ድርጊቱ እንደባለፈው ዓመት ሁሉ ህጻናት ወደ ትምህርት ገበታቸው እንዳይመለሱ ለማድረግና የትውልድ ክፍተት እንዲፈጸም ታልሞ የተሰራ ነው ሲል ወንጅሏል። በአንዳንድ መምህራን በተገለጸው ስጋት ዙሪያ አስተያየታቸውን ለመጠየቅ የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት አስተያየታቸውን ማካተት አልቻለም። በሀገር አቀፍ ደረጃ ከሶስት እስከ አራት ሚሊዮን የሚቆጠሩ ህጻናት በተለያዩ ምክንያቶች ከትምህርት ገበታ ውጪ እንደሆኑ እንደሚገመት የትምህርት ሚኒስቴር በጥር ወር 2016 ዓ.ም ይፋ ማድረጉን የኢትዮጵያ ሰብአዊ መብቶች ኮሚሽን በሐምሌ ወር 2016 ይፋ ባደረገው ዓመታዊ ሪፖርት ጠቅሷል።
የቅዳሜ ምሽት መሰናዷችን ይቀጥላል። አብራችሁን ቆዩ። አሁን ቆይታ ከዶክተር ተዋበች ቢሻው ጋር። ለበርካታ ዓመታት ካገለገሉባቸው የተባበሩት መንግስታት ተቋማት በጡረታ ቢገለሉም እድሜ ልካቸውን ካገለገሉበት የህብረተሰብ ጤና አጠባበቅ ሙያ ጋር ለተዛመደ የበጎ አድራጎት ስራ ሙሉ ጊዜያቸውን መስጠትን ነው የመረጡት። ሴት የጤና መኮንን መሆን አትችልም ቢባሉ ስልጠናውን ስጡኝና መሆን እንደምችል ላሳያችሁ ብለው ገና ለጋ ወጣት ሳሉ አመት ሙሉ የተሟገቱበትን ዘመን መለስ ብለው በጨዋታ ለዛ የሚያስታውሱት እንግዳችን ዶክተር ተዋበች ቢሻው ናቸው። በሀገር ውስጥ በዓለም አቀፍ ተቋማትም የበርካታ አመታት የስራ አመራር ተመክሮ ያካበቱ ጉምቱ የጤና ጥበቃ አጠባበቅ ባለሙያና ተሟጋቿ በራዲዮ መጽሔት ለአዲስ አመት ወግ አብረውን አምሽተዋል። ምን የበረታ ስቃይና እንግልት፣ የኑሮ ውጣ ውረድና መልከ ብዙ ፈተናዎች እንዳሸን የፈሉበት
የማያቋርጥ የሚመስለው ሰው ሰራሽ ስቃይ ማብቂያ የራቀ ቢመስል
ጨለማው ገፉ፣ ጎህ መቅደዱ፣ ዶፉም ማባራቱ፣ እርግጥ ሩቅ የሚመስለው አዲሱ ቀን የሚሻል ቀን እንደሚመጣ
ሰው በመሆናችን ብቻ ከውስጣችን ያለ የሚመስለው ያ የተስፋ ብርሃን መፈንጠቁ አይቀርምና
በሰው ልጅ ልቦና አድሮ አቆጥቁጦ ያ ነገን እንድንናፍቅ የሚያደርግ ምትሃት ለአዲሱ ዓመት ቅርብ ይመስላል። የእድሜ ልክ የህዝብ ጤና ጥበቃ ባለሙያ በጡረታ እድሜያቸውም ያለመታከት ለህብረተሰብ ጤናና ሁለንተናዊ ደህንነት የሚሟገቱ የእሳቸውን ከአምስት አስርት ዓመታት የረዘመ የሙያ ዘመን ከዛሬው የተራቀቀ የቴክኖሎጂ ጊዜ ጋር እያነጻጸሩ የዛሬ ወጣቶች ቴክኖሎጂን ለህብረተሰብ በሚበጅ መንገድ እንዲጠቀምበት ይመክራሉ።
ከዶክተር ተዋበች ጋር ረዘም ያለ ቆይታ ነው ያደረግነው። ተከታተሉ።
ዶክተር ተዋበች ስለ ጊዜው እጅጉን እናመሰግናለን። እንኳን ለ2017 ዓመተ ምህረት አደረሶ።
በጣም አመሰግናለሁኝ ፕሮግራማችሁ ላይ ስላቀረባችሁኝ። የመልካም አዲስ አመት ምኞቴን ለእናንተም ለቪኦኤ አድማጮች በሞላና ኢትዮጵያ ውስጥ ላሉ ከኢትዮጵያም ውጭ ላሉ ኢትዮጵያውያንና ኢትዮጵያውያት እንኳን አደረሳችሁ ብዬ ደስታዬን መግለጽ እፈልጋለሁ። መጪው ዘመን ደግሞ ስኬት የተሞላበት ጤና፣ ሰላም፣ ደስታ የሰፈነበት ጊዜ እንዲሆንልን ምኞቴንም ለመግለጽ እፈልጋለሁኝ።
ዶክተር ተዋበች እስኪ ይህን ጊዜ የአዲስ ዓመቱን መልካም ምኞት፣ ዛሬ ያሉትን ብርቱና ፈታኝ ሁኔታዎች፣ ለሰው ልጅ ጤና አደገኛ የሆኑ ሁኔታዎች እርስዎ ካሳለፉት እድሜ ልክ ካገለገሉበት በህብረተሰብ ጤና አጠባበቅ ስራው ካካበቱት ልምድ አንጻር ሰላምና ጤናን በአዲስ ዓመት ተስፋ ከማሳደር አስፈላጊነት ጋር አዛምደው ቢያነሱልን።
እንደምናውቀው ሁላችንም በአገራችንም በዓለማችንም ሰላም በጣም ሳኝ ጉዳይነቱ ከመቼውም የበለጠ እየታወቀ ነው። ሰላም ሲባል ደግሞ ለጤናም ቀጥተኛ አስተዋጽኦ አለው። ጤናን ያነሳሁት ለምንድን ነው? እኔ የጤና አጠባበቅ ባለሙያ ነኝ እና በዚህ ሙያ በጣም ረጅም ጊዜ አገልግያለሁ። እንደ አውሮፓ አቆጣጠር ከ1969 ጀምሮ እስካሁን ድረስ በቅርቡ 55ኛ የአገልግሎት ዓመታችንን አክብረን ነበር አንድ ጋር ሆነን። ጤና ለሁሉም ወሳኝ ነው። ጤና ሲባል አለመታመም ብቻ ሳይሆን ደግሞ በማህበራዊ፣ በስነ ልቦና፣ በተለያዩ ጉዳዮች ጤናማ መሆን ያስፈልጋል እና ጤና እንደዚህ በጥባቡ የበሽታ መኖር እና ለመኖር አይደለም ውሳኔው። እና እኔም የምወደው ፕሮፌሽኔ ነው። ከገጠሪቱ ኢትዮጵያ ቦንጋ ጀምሮ በተለያዩ ጊዜዎች በጤና ጥበቃ ዋናው መስሪያ ቤት የክትባት ፕሮግራም፣ የእናቶችና ህጻናት ጤና አገልግሎት በሀገር ውስጥ እንዲስፋፋ፣ እንደዚሁም ደግሞ የጤና አጠባበቅ ትምህርትና የሰው ኃይል ማሰልጠኛ መምሪያ ኃላፊም ሆኜ የተለያዩ ኃላፊነቶችን በመያዝ አገልግያለሁ። በሙያዬ ከባለሙያዎች ጓደኞች ጋር በመሆን ለሀገርም ለራሴም ለትውልድም የሚተርፍ የተቻለንን ያህል አስተዋጽኦ አድርገናል እና ስለዚህም ነው ይሄ በዓላችን የጤና ይሁንልን የሰላም ይሁንልን ብለን የምናከብረው።
55ኛ ዓመት አብረን ሆነን አክብረናል ብለው ነበረ። በጤና አጠባበቅ ባለሙያዎች ማህበር ነው? ሙያ አጋሮችን ነው? ማንን ነው በዛ ውስጥ የገለጹት?
ጎንደር ኮሌጅ የገባ ነው በ1965። ጊዜውም እየረዘመ ስለሄደ አንዳንዱ ነገር እና በ65 ፓብሊክ ሄልዝ ኮሌጅ ገባን። በ69 ተመረቅን የጤና መኮንን ባለሙያዎች የነበርን እኛ ሁላችን ተሰብስበን እስከዛሬ ምን ሰራን፣ ምን ችግር አጋጠመ፣ ምን ከሌሎች የጤና አጠባበቅ ማህበራት ጋር ሆነን እና የተለያዩ ድርጅቶችም እንዲሳተፉ ጋብዘን ውይይት አድርገን ነበረ።
በውጭ ሀገርም እንደዚሁ በዓለም አቀፍ ተቋማት ውስጥ በከፍተኛ የአመራር ደረጃም አገልግለዋል። ዶክተር ተዋበች እስቲ ገለጽ ቢያደርጉልን።
እውነት ነው፣ በዛም እንደዚሁ አገልግያለሁኝ። መጀመሪያ ከጤና ጥበቃ የተለያዩ ኃላፊነቶች ጋር ካገለገልኩ በኋላ ዩኒሴፍ ዩናይትድ ኔሽንስ ችልድረንስ ፈንድ አገር ውስጥ ለ6 ዓመት ከሰራው በኋላ የጤናውን ጉዳይ በመምራት ህንድ አገር ሄጄ ፍን የጤና ጉዳይ ኃላፊ በመሆን ለ5 ዓመት ያህል አገልግያለሁ። እዛ በኋላ ወደ አፍሪካ ልምጣ አልኩኝ። እንግዲህ ህንድ ካገለገልኩ በኋላ መጀመሪያ የመጣሁት ናሚቢያ አገር ነበር። የዩኒሴፍን የጤና ፕሮግራም በመምራት 5 ዓመት ያህል ሰራው። ቦትስዋና የሚባል አገር ደግሞ ሄድኩኝ። HIV/AIDS በጣም በተለይ በደቡብ አፍሪካ እና በዛ ሪጅን በጣም ከፍቶና አይሎ የነበረበት ጊዜ ነበር። አገን በዩኒሴፍ ፕሮግራም ኃላፊ በመሆን የጤና ፕሮግራም ኃላፊ በመሆን እና ደግሞ የዩኒሴፍ የሀገሩ ምክትል ተጠሪም በመሆን እዛም እንደዚሁ HIV/AIDS እንዴት ለመግታት ይቻላል የሚል ትልቅ ስራ የተሰራበት ጊዜ ነው። እዛ 6 ዓመት ከሰራው በኋላ ጡረታ ወጣሁኝ እና አሁን እንግዲህ ወደ አገር ተመለስኩኝ ሰርክሉን ለመሙላት። በዛ ውስጥ ነው እድሜን የፈጀሁት እና አሁንም በተለያየ በና ጤና አጠባበቅ ባለሙያዎች ማህበር አሁንም እዛ ውስጥ በመማክርት ጉባኤ ውስጥ እሳተፋለሁ። ሌላው ደግሞ አንድ የኢንተርናሽናል ኢንስቲትዩት ኦፍ ፕራይመሪ ሄልስ ኬር የሚባል አለ፣ ቲንክ ታንክ ግሩፕ አለው። ያንን ቲንክ ታንክ ግሩፕ በመምራት እሳተፋለሁ። እንደዚሁም ደግሞ ቮለንቲር አድርገን የተወሰነ ፕሮፌሽናል ስንጠራራ እና አንዳንድ ችግር ሲመጣ ሳይንቲፊክ የሆነ ጽሁፍ ከልምዳችንም ከሊትሬቸርም አገሮቹ ከሄዱበት ሂደትም አይተን ለሚመለከታቸው ኃላፊዎች እናቀርባለን። በኮቪድ ጊዜ ያንን አድርገናል። በተለይ ደግሞ የዚህ የዳያስፖራው ግሩፕ የኢትዮጵያ ዳያስፖራ ፕሮፌሽናልስ አገር ውስጥ ካሉ ፕሮፌሽናልስ ጋር አብረው ቲም አፕ አድርገው እየተገናኙ እየተመካከሩ እንዲሰሩ ለማድረግ ብዙ ጥረት ተደርጓል። ብዙ አስተዋጽኦም ተደርጓል። የጤና ጥበቃ ሚኒስቴር፣ ሌሎች የመንግስት መስሪያ ቤቶች በሞላ በተሳተፉበት። ያ እውቀት ነው አሁን የሚያስፈልገው ያንን ማኔጅ ለማድረግ እና ያ እውቀት ሌላ ሶርስ ጋር ካለና እዛ ደግሞ ኢትዮጵያ ሊረዱ የሚችሉ ፕሮፌሽናልስ ካሉ ከእነሱ ጋር በመሆን ለመስራት ተችሏል። እነዚህን ነገሮች ነው አረዘምኩ መሰለኝ። እነዚህን ነገሮች ነው እየሰራን የቆየ ነው። በዚህ በእውቀት ግግር ላይ ደግሞ ከጤናው ሴክተሩ በኋላ ጡረታ ወጥቼ ኢትዮጵያ ከተመለስኩ በኋላ ያየሁት ምን ነበር? የጤና አጠባበቅ መምሪያ ኃላፊ ሆኜ በነበረበት ጊዜ ብዙ ፕሮፌሽናልስ ወደ ውጪ ወጡ ነበር። ብዙዎቹ ደግሞ በዚያን ጊዜ አይመለሱም። ኦኬ፣ እዚህ ባሉበት ግን እውቀታቸውን አሻሽለዋል፣ ራሳቸውን አሻሽለዋል፣ ልምድ ብዙ ቀስመዋል እና አንቱ የተባሉ በመብራት የሚፈልጉ ፕሮፌሽናልስ አሉ በየአገሩ። እነኚህን እንዴት አድርገን ነው ሲስተማቲካሊ ሰስቴይነብል በሆነ መልክ አገር ውስጥ ካሉት ፕሮፌሽናልስ እና ኢንስቲትዩሽንስ ጋራ ተቀናጅተው በመስራት እውቀትን በመለዋወጥ የጤና አገልግሎትና የሀገርን ካፓሲቲ በጤናው ብቻ ሳይሆን በሌላውም ሴክተር ያለውን ካፓሲቲ ቢልድ ማድረግ የሚቻለው በሚል ያንን ነው ይዤ የተነሳው ጡረታ ስወጣ። አባይድ ይባላል ድርጅቱ። አላያንስ ፎር ብሬን ጌን ኤንድ ኢኖቬቲቭ ዴቨሎፕመንት ነው የሚለው። ኢትዮጵያ ደግሞ በጣም በርካታ ሃይሊ ኳሊፋይድ እና ኤክስፒሪየንስድ የሆኑ ፕሮፌሽናልስ አሏት በየሀገሩ። የዚህን ሀገር ታውቁታላችሁ እና ይህንን የማይገኝ ሪሶርስ ይዛ ኢትዮጵያ በባለሙያዎች እጥረት ሰፈር ማድረግ የለባት። አገር ውስጥ ያሉ ባለሙያዎች አሉ፣ ውጭ ካሉት እና የተለያየ ልምድ ከቀሰሙት ጋራ እንዴት አድርገን ነው ስርዓት ባለው መልክ ቱ ዌይ የሆነ ዳያስፖራውም እውቀትና ስኬት ጌን የሚያደርግበት አገር ውስጥ ያለው ባለሙያ እና ተቋም ከዚህ ከውጭ ካለው ፕሮፌሽናል ጌን የሚያደርግበት የሚለውን እዛ ላይ ነው አሁንም እየሰራ ያለው። በ2006 ነው ሪታየር ያደረኩት። ከዛን ጊዜ ጀምሮ አሁንም ከአባይድ ጋር ነኝ። ሌላውንም የጤና ጉዳይ እየሰራው ቢሆንም እና ሌሎች ሀገሮች ሁላችንም እናውቃለን በጣም እድገታቸውን ያፋጠኑት በተለያየ ጊዜ ከሀገር ውጭ የሄዱ ዜጎች በየቦታው የቀሰሙትን እውቀት ለሀገራቸው እንዲያካፍሉ እድል እያመቻቹ ነው። አሁን ቴክኖሎጂው ተስፋፍቷል እና ብዙ ነገር ማድረግ ይቻላል። ብዙዎቹን በዚህ አጋጣሚ በዚህ ድርጅት አማካይነት ያገኘኋቸው ውጭ ያሉ የተማሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ህዝባቸውን ለማገልገል ከማንም የበለጠ ፍላጎት እና ዝግጁነት አላቸው። አገር ውስጥ ያለውን ሁኔታ አመቻችቶ የሚያስፈልገው ፖሊሲና አደረጃጀት ኖሮ ይህንን የእውቀት ክምችት ታፕ ማድረግ ቢቻል እዚህ ያሉትን ፕሮፌሽናልስ የሚሰጡ ብቻ ሳይሆን እነሱም እዛ ሄደው እያዩ ተምረው እየተቀበሉ በሁለቱም በኩል ኢንሪችመንት ሊኖር ይችላል። እዚህ ላይ ነው አሁን ሙግት ያለው በፖሊሲ ተደግፎ በተግባር በስርዓት በስልክ ኮንቲኒዩቲ ባለው መልክ እንዲሰራ የሚደረግበት መንገድ ቢኖር ጥሩ ነው። በዚህ ሁሉ ውስጥ ደግሞ ዋናው ተዋናይ የሚሆኑት እነኚህ እውቀታቸውን ያካበቱ ልምድ ያካበቱ ባንድ በኩል ሆነው ወጣቶች ደግሞ አሉ። ያንን ለመተካት በመስመር ላይ ያሉት የነዚህ ደግሞ ጥምረት ጥንካሬውን ይበልጥ ያደርገዋል፣ አዌርነሱን ይበልጥ ያደርገዋል፣ ውጤቱን 3-4 ጊዜ እጥፍ ያደርገዋል። ወጣቶቻችን አሁን ቴክኖሎጂው ጋራ በጣም የቅርብ ግንኙነት አላቸው። እኛ ከነበርንበት ምንም የሚወዳደር ነገር የለውም፣ ሌላ ዓለም ነው እና እነኚህ ወጣቶች ወደሚፈለገው ፍሬያማነት እንዲደርሱ ይሄ ቴክኖሎጂውን በአግባቡ እንዴት አድርገን ነው ለህዝብ በሚጠቅም መልክ ማድረግ የምንችለው የሚለውን ማየት አለብን።
የመጨረሻ ጥያቄ በጠይቅ ዶክተር ተዋበች፣ ጤና አጠባበቅ ስራ ውስጥ በጣም ረጅም ጊዜ እንደሰራ እና የሰዎችን ህይወት መቀየር ትልቁ አላማ ያደረገ ሰው ስራ ነው እየሰሩ ያሉት እና በ2006 ጡረታ ወጥቻለሁ አሉሽ፣ ዛሬ እየሰሩ ነው። ምናልባትም ጠንካራ እንዲሆኑ አሁንም በዛ ጠንካራ ሁኔታ ውስጥ እንዲቆዩም ረድቶት ሊሆን ይችላል። ምናልባትም ደግሞ ሰው ለመርዳት አንዴ ከተነሱ በኋላ መመለስ የለምና ይሄ ለሌሎችም ምሳሌ ይሆናል። ከራስ ላለፈ ነገር መቆም እንደርሶ እድሜ ልኩም በዛ አይነት ስራ ውስጥ ያለ የትኛውም ሙያ ውስጥ ያለ የዛሬ ወጣት እድሜ ያነሷቸውንም ሊጨምር ይችላል። 5-10 ዓመታት የተጓዙበትን እድሜ ነው የምናየውና እንደ አንድ ወጣት ያን መንገድም እንዲያይ በጣም ለኔ ለራሳችን የምንልበት አለምም ነውና በአንድ በኩል ብዙ ጥሩ ስራ የሚሰሩ ሰዎች ወጣቶችም ይጨምራሉ። ግን በጠቅላላው ያዝንባሌ ባለበት ከራስ ላለፈ ነገር መኖር ፈቅዶ ያንን መንገድ ማድረግ ከየት ይመጣል? እንዴትስ ነው ያንን ማጎልበት የሚቻለው? እንደው አጭር መንገድ ካለው
ወይ አጭር መንገድ በረጅሙም ያደክማል። ዩ ኖ ኮንቲኒዩቲ ያስፈልጋል። አንድ ነገር ተጀምሮ በዛ ላይ ቢልድ የሚደረግ አሁን የኢትዮጵያዊ ሴት የኢትዮጵያዊ ቫልዩ እንደዚህ የሚባሉ ነገሮች አሉ። ወደ ላይ ከፍ አድርገን ስናየው እንግዲህ ከስር ጀምሮ ከተለያዩ ማህበረሰብ የተውጣጣ ነው እና ይሄንን ማድረግ የሚያስከብር እኛ ብሎ የተነሳ አካሄድን ይዞ መቀጠል አሁን ኢትዮጵያዊ ሳይንቲስት ብለን ብንል ያ ኢትዮጵያዊ ሳይንቲስት ሳይንስ ዓለም አቀፋዊ ነው። ግን በአገር ውስጥ ባለው ኔታና ችግር ላይ ችግሩን መፍታት የህይወትን አባጣ ጉርባጣ ለማስተካከል መሞከር እና ይሄ ከላይ ጀምሮ ያለ መሆን ያለበት ነው። መንግስት በየተቋሙ ከላይ ካመራሩ ጀምሮ መከባበር ደግሞ የአገር ሽማግሌዎች አዋቂዎች በየዘርፉ ያሉ ባለሙያዎችን ልምዳቸውን አክብሮ ቦታ ሰጥቶ ኢንስቲትዩሽናል ሜሞሪ ብቻ ሳይሆን እኮ የሞራል አውቶሪቲ ያስፈልጋል። አሁን ባለፈው ትዝ ይለኛል አንድ መጽሐፍ ሳነብ ለአፍሪካ ኔልሰን ማንዴላ ነበሩ አሁን እንደዛ አይነት በየሶሳይቲው መውጣት አለበት እና ያንን ደግሞ እንዲወጣ የሚያግዝ ዋናው በዩኤን ውስጥ ብዙ አመት ስለሰራው የአንድ ሀገር መንግስት ዲዩቲ ቤረር ነው። ምክንያቱም ሄዶ ፈርሟል ይሄን ሀገር ፕሬዘንት አደርጋለሁ ብሏል። በዛው አገር ውስጥ የሚሆኑት ነገሮች ሰብአዊ መብትን የሚጠብቁ፣ በእውቀት የሚያሳድጉ፣ ድህነትን የሚያጠፉ፣ በጤንነት በትምህርት ልጆች ታንጸው እንዲያድጉ ይሄ ድንጋጌዎች አሉ። ያ መንግስት የዚህ ኃላፊነት አለበት። መንግስት ይሄ ኃላፊነት አለበት ሲባል አመራሩ ይሰጣል እንጂ እያንዳንዱ የማህበረሰብ አባል በዛ ውስጥ ነው መግባት ያለበት።
ከአንጋፋዋ የህብረተሰብ ጤና አጠባበቅ ባለሙያ ከዶክተር ተዋበች ቢሻው ጋር ያደረግነው ቆይታ አላበቃም። ቀሪውን ክፍል በሚቀጥለው ሳምንት እናቀርባለን። ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት የሚተላለፈው የቅዳሜ ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። መሰናዷችን ተጋምሷል። ቀሪው ጊዜ ሳምንታዊ መዝናኛቸው ነው። የሙዚቃ ቃና በእንግድ ወልዴ። መልካም ጊዜ።
ጤና ስልኝ እንደምናመሻችሁ። የሙዚቃ ቀና የአየር ሰዓቱን ተረክቧል። እንግዲህ ወለነኝ እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ። በዲዮን ወርዊክ እና ጓደኞቿ በ80ዎቹ የተቀነቀነ ነው። በቅድሚያ ናይት ሺፍት ለተሰኘው ፊልም አጀቢያነት በሮድ ስቲዋርት የተሰራ ሲሆን በኋላም በወቅቱ ኤድስ ከፍተኛ የጤና ቀውስ ማስከተል የጀመረበት ጊዜ በመሆኑ በበሽታው ለተጠቁ አሜሪካውያን ድጋፍ ለሚያደርግ ድርጅት ለገንዘብ ማሰባሰቢያነት እንደገና በዲዮን እና ጓደኞቿ ተዚመዋል። $500,000 እንዲገኝ ማድረጋቸው ብቻ ሳይሆን በዋናነት ሰዎች በሽታውን በተመለከተ ግንዛቤ እንዲያገኙ ከፍተኛ ሚና እንደተጫወተ ይነገርለታል። ስቲቭ ወንደር በሃርሞኒካ፣ ኤልተን ጃን በፒያኖ እንዲሁም ግላዲስ ናይት በድምፅ የተሳትፈውበታል። በዲዮን ወርዊክ የተዜመው ዳስ ዋት ፍሬንድስ አር ፎር የተሰኘው ዜማ ነበር። ስቲቭ ወንደር በሃርሞኒካ፣ ኤልተን ጃን በፒያኖ እንዲሁም ግላዲስ ናይት በድምፅ የተሳተፉበት ዜማ ነበር። ቃና ይቀጥላል። ቤስት ኦፍ ሚ በአንቶኒ ሃሚልተን ከምወዳቸው የፍቅር ዜማዎች አንዱ ነው። ቤስት ኦፍ ሚ
close to me, amazing.
ቤስት ኦፍ ሚ በአንቶኒ ሃሚልተን ነበር። በመከታተል ላይ ያላችሁት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚተላለፍላችሁን የሙዚቃ ቀና ነው። እስከ ስርጭቱ ፍጻሜ አብራችሁን ያምሽው። አብዱ ኪያር ነው ገለመሌ ተይ ገለመሌ እያለ ነው። ግሩም መልእክት ያለው ዜማ ይመስለኛል። አብዱ ኪያር ወደ ቴድሮስ ታደሰ እናልፋለን። በመላ በሰበብ
I'm
ለምሽቱ የመጨረሻ ምርጫዬ የጥላውን ገሰሰ ፍቅርሽ ነው የጎዳኝ ይሆናል። በዚሁ ነው መሰናብታችሁ። እንግዶልነኝ ለሳምንት ቀጠሮ እንያዝ። እስከዛው ሰላም።
ድምጽ ራዲዮ የአማርኛ አገልግሎት በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቀቀ። ነገ በሌላ ዝግጅት እስከምንገናኝ ያስተናግድኳችሁ ቆንጂት ታዬ ነኝ። በሰላም ደሩ።